ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ የካቲት 5 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የምናስተናግዳችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን።
ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ ተገለጸ።
ከ554 ኢትዮጵያውያን ከተለያዩ እስር ቤቶች ተፈቶ ወደ ኢትዮጵያን የማስመለስ ስራ የዝግጅት ምዕራፉን ጨርሰናል። የተቀሩትን ደግሞ ሲሆኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው።
በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አርዕስተ ዜናው አዲሱ
በጎንደር የሚካሄደውና በማንነት ላይ ያተኮረው ግጭት መቀጠሉ ተሰማ። የኦሮሞ ነጻነት ግንባር ጦር በሰላም ከህዝብ ጋር እንዲቀላቀሉ መሪው ዳውድ ኢብሳ ጥሪ ያቀረቡ። የዩናይትድ ስቴትስ የተወካዮች ምክር ቤት የመንግሥት መሥሪያ ቤቶች ዳግመኛ በከፊል እንዳይዘጉ በመሠረተ ሐሳብ ተስማሙ የሚሉ ይገኙባቸዋል።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ቀደም ሲል እንደገለጽ ነው ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታወቁ። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር አጉስቲ መሂጋ ጋር መመካከራቸውን ገልጠዋል። ዳዊት ገልሞ ዘገባ ልኮልናል። በመጽሔት ክፍለ ጊዜ ይቀርባል። ከዚሁ ጋር በተያያዘ የአፍሪቃ ህብረት 32ኛ የመሪዎች ጉባኤ ስደትን ከምንጩ ለማድረቅ መስማማቱን አስታውቋል። ስደትና መፈናቀል ከአፍሪካ ሀገሮች ግንባር ቀደም ፈተናዎች አንዱ ነውም ተብሏል። በዚህም ላይ መጽሔት ዘገባ ያክልበታል። ከተለያዩ አገሮች ተሰደው ለመጡ ፍልሰት ተፈናቃዮች የሚሰጡት ድጋፍ ለጋስነት የሚያንጸባርቅ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የአፍሪካ አገሮችን አወደሱ። ቀያቸውን ጥለው ለተሰደዱ ሚሊዮኖች ቀጣይ ዕጣ ሁነኛ መላ የማበጀቱ ሥራ ግን አሁንም ሩቅ ነው ብለዋል ጸሐፊው። ይህ በእንዲህ እንዳለ ሊቢያን በመሳሰሉ የእርስ በርስ ብጥብጥ በጠናባቸውና በአንጻሩ ከተለያዩ አካባቢዎች የሚፈልሱ ወገኖች ወደ አውሮፓ መተላለፊያ አድርገው መርጠው በብዛት በሚጎርፍባቸው አገሮች የሚገጥሟቸው ችግሮች ድርብርብ ናቸው። መጽሔት በዚህም ላይ ዘገባ ይኖረዋል።
በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ገልጸዋል። ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት የሚመሩ የታጠቁ ጸጉረ ልውጥ ሰዎች ናቸው ይላሉ ከአማራ ወገነን ያሉ። በሌላ በኩል ከቅማንት ወገነን ያሉት ደግሞ ሀገር የምትመራው በሽምግልና ሳይሆን በሕግ ነው፣ የሦስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ነው። ዝርዝር ዘገባ በመጽሔት ይኖረናል።
የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቀረቡ። ሊቀመንበሩ ጥሪያቸውን ያሰሙት አባገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑ ታውቋል። ታጣቂዎቹም በመጪው ሳምንት ከየካቲት 12 እስከ የካቲት 14 እስከ ዛሬ ሳምንት ማክሰኞ እስከ ሐሙስ ማለት ነው ባሉት ሶስት ቀናት በአባገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጧል። መጽሔት በዚህም ላይ ዝርዝር ዘገባ ይኖረዋል።
በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ አንድ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። ዝርዝር ዘገባ በመጽሔት ይኖረናል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግሥት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ጀምሮ 15,000 የሚጠጉ የመንግሥት ሠራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግሥት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች እንዳሉበት የሚናገሩ የመንግሥት ሠራተኞችን የጠቀሰው ሪፖርተራችን ወደ ኋላ ላይ በመጽሔት ዝርዝሩን ያጋራናል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ ሱዳን ኢኳቶሪያ ክፍለ ግዛት እየተባባሰ የመጣው ሁከት 8,000 ሲቪሎችን እንዳፈናቀለና ሌሎች 5,000 የሚገመቱትን ወደ ጎረቤት ኮንጎ እንዲሸሹ ማስገደዱን የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
በደቡብ ሱዳን መንግሥት ወታደሮችና ኤንኤኤስ በመባል በሚታወቀው ብሔራዊ የአርነት ግንባር ሽምቅ ተዋጊዎች መካከል ግጭቱ የተጀመረው ከአንድ ወር በፊት ግድም ነው። ይህም በሀገሪቱ ለአምስት ዓመታት የዘለቀውን የእርስ በርስ ውጊያ ለማስቆም የሰላም ስምምነት ከተደረሰ ከአራት ወራት በኋላ መሆኑ ነው። ያን ስምምነት ፕሬዚደንት ሳልቫኪር እና የተቃዋሚው መሪ ሪክ ማቻር ፈርመዋል። የዩኤንኤችሲአር ቃል አቀባይ ባባር ባሎክ ለአሜሪካ ድምፅ ሲናገሩ ሁከቱ ከዚያን ጊዜ ጀምሮ እየቀነሰ የመጣ ሲሆን ሁለቱ አውራ ፓርቲዎችም ስምምነቱን እንዳከበሩ ናቸው ብለዋል።
Let's not forget, South Sudan has over 70 factions.
አነስተኛ ቡድኖችን በተመለከተ ደቡብ ሱዳን ውስጥ ከሰባ በላይ አንጃዎች መኖራቸውን አንርሳ። እኔ እንደተረዳሁት የኤንኤኤስ ማለትም የብሔራዊ አርነት ግንባር መሪ ቶማስ ሲሪሎ ናቸው። በተጨማሪ የተረዳነው ነገር ቢኖር የእርሳቸው ቡድን የሰላሙን ስምምነት አልፈርምም ብሏል።
አሁን ውጊያው በመካሄድ ላይ መሆኑ የሚዘገበው በኮንጎ ዲሞክራቲክ ሪፑብሊክና ዩጋንዳ ድንበሮች አቅራቢያ ከምትገኘው ከየይ ከተማ ውጭ ነው። በዩኤንኤችሲአሩ ቃል አቀባይ ተጨማሪ መግለጫ መሠረት ወደ ኮንጎ በእግር እየተጓዙ ያሉት አብዛኞቹ ሴቶች፣ ሕፃናትና በዕድሜ የገፉ ሰዎች ናቸው። ኮንጎ የሚደርሱትም በጣም ተዳክመው፣ ተርበው፣ ተጠምተውና አንዳንዶቹም ታመው ነው።
Among them are people suffering from malaria or other illnesses. Many have suffered from trauma.
ከነርሱ መካከል በወባና በሌሎችም በሽታዎች የተያዙ ይገኙባቸዋል። የታጠቁ ሰዎች ሲገድሉ፣ ሴቶችን ሲደፍሩና መንደሮችን ሲዘርፉ ያዩ ሰዎች አሁንም ድረስ ድንጋጤው ያልተለያቸው አሉ። አእምሯቸው እንደተረበሸ ነው።
ስደተኞቹ የሚደርሱት ከኮንጎ ኢቱሪ ክፍለ ሀገር ራቅ ብላ በምትገኘው መንደር ነው። መንደሪቱ በኢቦላ ቫይረስ ከተጠቃችው የሰሜን ኪቩ ክፍለ ሀገር አቅራቢያ ትገኛለች። ቫይረሱ እስካሁን ወደዚህ አካባቢ ለመሰራጨቱ ምልክቶች ባይኖሩም ስጋቱ ግን እንዳለ ነው ሲሉ የዓለሙ ድርጅት የጤና አገልግሎት ቃል አቀባይ አስረድተዋል።
የዩናይትድ ስቴትስ መከላከያ ተጠባባቂ ሚኒስትር ፓት ሻንሃን በኢራቅ ጉብኝታቸው ከራሳቸው ጦር አዛዦች ኢራቅ ውስጥ ስለሚገኙ የዩናይትድ ስቴትስ ጦር ሁኔታ ደግሞ ከአገሪቱ መሪዎች ጋር ተወያዩ። በአሁኑ ወቅት ወደ 5200 የሚደርሱ የዩናይትድ ስቴትስ ወታደሮች ኢራቅ ውስጥ የሚገኙ ሲሆን በዚያም የኢራቅን ወታደሮች በምክርና በስልጠና እንደሚረዱ ተገልጧል። እንደ አውሮፓ አቆጣጠር እስከ 2014 ባለው ጊዜ የጦሩ ዋና ትኩረት የኢራቅን ምዕራባዊና ሰሜናዊ ክልል የተቆጣጠረውን ራሱን እስላማዊ መንግስት ብሎ የሚጠራውን ሽብርተኛ ቡድን በማሸነፍ ላይ የታቀደ እንደነበር ተመልክቷል። ማንም ሰው ሊገነዘበው የሚገባው ወይም በድጋሜ ማረጋገጥ የምንሻው የሚሉት ኢራቅን እየጎበኙ የሚገኙት የመከላከያው ባለስልጣን እዚህ የተገኘ ነው መንግስቱ በጋበዘን መሰረት ሲሆን ዓላማና ፍላጎታችንም የኢራቅን የደህንነት አቅም ማጠናከር ነው ብለዋል። ባለስልጣኑ ሻንሃን ወደ ኢራቅ ጎራ ከማለታቸው በፊት አፍጋኒስታንን የጎበኙ ሲሆን በዚህ ሳምንት ብራስልስ ውስጥ በሚካሄደው የኔቶ ማለት የሰሜን አትላንቲክ ጦር ጣልኪዳን አገሮች ሚኒስትሮች ጉባኤ ላይ ይካፈላሉም ተብሏል።
የዩናይትድ ስቴትስ የመንግሥት መሥሪያ ቤቶች የፊታችን አርብ እኩለ ሌሊት ላይ ወደ ሌላ ከፊል መዘጋት ሊገቡ ይችላሉ የሚል ስጋት ባንዣበበበት በዚህ ሰሞን እየተደረገ ያለው የተወካዮች ምክር ቤቱ ዴሞክራቲክና ሪፐብሊካን እንደራሴዎች ድርድር በመሠረተ ሐሳብ ደረጃ ላይ ስምምነት መድረሱ ተዘገበ። ማይክል ብራውን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ስምምነቱ በዩናይትድ ስቴትስና ሜክሲኮ ድንበር ላይ 88 ኪሎ ሜትር የሚሸፍን አዲስ አጥር ለመገንባት 1.4 ቢሊዮን ዶላር ያጠቃልላል ሲሉ የምክር ቤቱ ተወካዮች ረዳቶች ተናግረዋል። በድንበር ኬላዎች ላይ መመርመሪያ መሳሪያዎችን ቴክኖሎጂ ማሻሻል ተጨማሪ የጉምሩክና የሰብአዊ እርዳታ ሰራተኞችን መመደብንም ይመለከታል ብለዋል። ፕሬዝደንት ዶናልድ ትራምፕ በድንበሩ ላይ እንዲገነባ ለሚፈልጉት ግንብ ማሰሪያ የጠየቁት ገንዘብ 5.7 ቢሊዮን ዶላር ነው። ትላንት ማታ ከውይይቱ በኋላ የተናገሩት አራቱ ከፍተኛ ተደራዳሪዎች ፕሬዝደንት ትራምፕ የጠየቁትን ገንዘብ ማግኘት አለማግኘታቸውን ጨምሮ ስለተደረሰው ስምምነት ምንም ዝርዝር መግለጫ አልሰጡም። ዲሞክራቱ ሴናተር ፓትሪክ ሌሂ ያስረዳሉ።
ማንኛችንም ብንሆን የፈለግነውን አላገኘንም። ነገር ግን ለዩናይትድ ስቴትስ የተሻለውን እናገኛለን። ሴናተር ሼልቢና እኔ ሁልጊዜም ቃላችንን እንደጠበቅነን። የኮንግረስ አባላቱ ሎይድና ግራይንገርም እንዲሁ ቃላቸውን ጠብቀዋል። እኛ አራታችን ይህን ችግር ካልፈታን ምክር ቤቱ ምንጊዜም አይፈታውም። ሆኖም እኛ ልናስተካክለው ችለናል።
ሪፐብሊካን ፓርቲውን በመወከል የተደራደሩት የኮንግረስ አባሏ ኬይ ክሬንገር በበኩላቸው
We all said that we did not want to shut down the government. We want to reach an agreement. We want to do the best, as you said, for the country.
ሁላችንም የመንግስት መስሪያ ቤቶች እንዲዘጉ አንፈልግም ብለናል። ከስምምነት መድረስ ነው የምንፈልገው። ለሀገሪቱ የሚበጀውን ጥሩ ነገር መስራት እንፈልጋለን። በዚህም ላይ በጋራ ሰርተናል። እያንዳንዳችን ጥሩ ስራ ሰርተናል ብለን የምናምን ይመስለኛል።
ሰነዱን በተመለከተ ረዳቶቻቸው ካዘጋጁ በኋላ ለፕሬዝደንቱ ፊርማ እንደሚቀርብ ሕግ አርቃቂዎቹ አስረድተዋል።
አርማጮች ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ 12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ የካቲት 5 2011 ዓ ም ምሽት ፕሮግራም ነው።
በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል። በወሎ የመንግስት ኃላፊዎች የንብረት ምዝገባ እየተካሄደ ነው።
በቀን 3 ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያዘበት ሁኔታ ነው ያለውና ከዛ አንጻር ይሄንን ለማጣራት እየተሰራ ያለው ነገር ጥሩ ነው።
ከመንግስት ሰራተኞች አንዱ ለቪኦኤ ከሰጡት አስተያየት የተቀነጨበ ነው የሰማችሁት። ዘገባ ይዘናል። የኦነግ ታጣቂዎች ወደ ካምፕ መግባት በአማራ ክልል ውስጥ ስላለው ግጭት ዘገባዎች አሉን። በአንጀት ካንሰር ላይ የተቀናበረ ዝግጅትም አለን።
ኮሎኖስኮፒ የሚባለው ምርመራ ማንኛውም ሰው ከሚው ከ50 ዓመት በላይ ሲሆን በሚሰራበት ጊዜ ፖሊፕ የሚባል እንደ እጢ ወይም ከአንጀቱ ግድግዳ ወጣ ብለው የሚያድጉ ሴሎች አሉ። እነሱን ቆርጦ ማውጣት የፖሊፖቹ እየቆዩ ሲሄዱ ወደ ኮሎን ካንሰር የመቀየር ቻንሳቸውን ይቀንሰዋል። ፖሊፕ ሁሉ ካንሰር ነው ማለት አይደለም።
ሐኪሞን ይጠይቁ። ዛሬ የሚጠየቁት ሐኪም ዶክተር ከበደ በኛ ይባላሉ። የካንሰርና የስነ ደም ምርመራ ባለሙያ እንዲሁም ሐኪም ናቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዜና እንዳሰማነው ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታውቀዋል። አምባሳደሩ በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦጉስቲን መሂጋ ጋር መመካከራቸውም ተገልጧል። ዳዊት ገልሞ ነው ከናይሮቢ የላከልን።
በታንዛኒያ እስር ቤት እስከ 2000 የሚገመቱ የኢትዮጵያ ፍልሰተኞች እንዳሉ ይነገራል። እነኚህ ፍልሰተኞች በተለያዩ የአገሪቱ እስር ቤቶች ያሉ ሲሆን ከ1900 በላይ የሚሆኑትን ወደ አገር ለማስመለስ ከታንዛኒያ መንግስት ጋር ከስምምነት መደረሱን በታንዛኒያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዮናስ ዮሴፍ ተናግረዋል።
ከ1900 በላይ ኢትዮጵያን በተለያዩ ታንዛኒያ እስር ቤቶች ይገኛሉ። እነዚህ እስረኞችን ለማስፈታት ሚሲዮኑ በርካታ እንቅስቃሴዎች እያደረገ ነው የሚገኘው። አንደኛው ከዳር ውስጥ ከ230 በላይ ኢትዮጵያን ወደ ሀገር ቤት እንዲመለስ ተደርጓል።
አሁን በቅርቡ ደግሞ ከ554 ኢትዮጵያውያን ከተለያዩ እስር ቤቶች ተፈቶ ወደ ኢትዮጵያን የማስመለስ ስራው የዝግጅት ምዕራፉን ጨርሰናል። የተቀሩትን ደግሞ ሲሆኑ ደግሞ ከታንዛኒያ መንግስት ተነጋግረናል። አሁን በእነሱ በኩል ያለው ምላሽ አዎንታዊ ነው።
አምባሳደር ዩነስ በተለያዩ የታንዛኒያ እስር ቤት ያሉትን ኢትዮጵያውያንን የኤምባሲ ወኪል መጎብኘቱን፣ አብዛኛዎቻቸውም የሁለተኛ ደረጃ ትምህርታቸውን ያላጠናቀቁ ተማሪዎች መሆናቸውን ነው የተናገሩት። አክለውም የእስረኞቹ አፈታት አፈጻጸምን በተመለከተ በመጀመሪያ የታንዛኒያ መንግስት ኃላፊዎች ከኢትዮጵያ መንግስት ባለስልጣናት ጋር ምክክር ማድረግ እንደሚፈልጉ መግለጻቸውን አብራርተዋል። ውሳኔውም የተደረሰው በቅርቡ ከታንዛኒያ ውጭ ጉዳይ ሚኒስትር ኦግስትን ማሂገ ጋር ምክክር ከተደረገ በኋላ መሆኑን አምባሳደር ዮናስ ተናግረዋል። ኤምባሲው ህገወጥ የሰዎች ዝውውርን ለማስቆም እያደረገ ያለው ምን አለ ብዬ አምባሳደር ዮናስን ጠይቄያቸዋለሁ።
አንደኛ ትልቁ ስራ የሚሰራው ሀገር ቤት ነው። ሁለተኛ እያሰብን ያለነው ምንድን ነው? ሶስት ሀገራት የቦርደር ኮሚሽን ከኢሚግሬሽን ጋር ተያይዞ ግንኙነት ያለው አካላት የጋራ መድረክ የሚፈጥር የቦርደር ኮንትሮሊንጉ እየተጠናከረ የሚሄድበትን ሁኔታ እንዲፈጠር ምክር ሀሳብ አቅርበናል። ምናልባት በቅርቡ በየካቲት አጋማሽ ወይም መጨረሻ አካባቢ የኬንያ የኢትዮጵያና የታንዛኒያ ኢሚግሬሽን ባለስልጣን ባሉበት ውይይት ለማከር እየታሰበ ነው ያለው።
በተጨማሪም በህገወጥ ጉዞ ላይ የሚያዙ ኢትዮጵያውያን ዜጎች ወዲያው ወደ ሀገራቸው እንዲመለሱ የሚደረጉበትን ሁኔታ ለማመቻቸት ከታንዛኒያ መንግስት ጋር ምክክር ላይ መሆናቸውን አምባሳደር ዩነስ ገልጸዋል። ከታንዛኒያ እስር ቤት እንደሚፈቱ የተነገራቸው ኢትዮጵያውያን ግን መቼ ወደ ሀገራቸው እንደሚመለሱ የታወቀ ነገር የለም። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። የአፍሪካ ህብረት 32ኛ የመሪዎች ጉባኤ ስደትን ከምንጩ ለማድረግ መስማማቱን አስታውቋል። ስደትና መፈናቀል ከአፍሪካ ሀገሮች ግንባር ቀደም ፈተናዎች አንዱ ነውም ተብሏል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
የዚህ ጉባኤ መሪ ቃል የስደተኞች ከስደት ተመላሾችና በገዛ ሀገራቸው ከቀያቸው የተፈናቀሉ ሰዎች አመት ይላል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጉባኤው ሲከፈት ባሰሙት ንግግራቸው የስደተኝነት ዘመናቸውን አስታውሰው አሰቃቂውን የስደተኛ ሕይወት ባጭሩ ጠቅሰዋል። ትናንት ምሽት በተጠቃለለው ጉባኤ መጨረሻም የወቅቱ የአፍሪካ ህብረት ሊቀመንበር የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ለጋዜጠኞች በሰጡት መግለጫ ችግሩ ምን ያህል ከባድ እንደሆነ ገልጸዋል።
የዚህ የመሪዎቹ ጉባኤ መሪ ቃል ስደተኞች ከስደት ተመላሾችና ተፈናቃዮች የሚል ነው። መሪ ቃሉ የተመረጠበት ምክንያት እያንዳንዱ የአፍሪቃ አገር ይህ ፈታኝ ሁኔታ በየቀኑ ምን ያህል እንደሚፈትነው ስለሚያሳይ ነው። አፍሪቃ ለብዙ ዓመታት በዓለም ካሉት ስደተኞች መካከል ሩብ ያህሉን ስታስተናግድ ቆይታለች። ከየአገሮቻቸው የሚፈናቀሉትም ብዛታቸው ግዙፍ ነው።
የስደተኞች ከስደት ተመላሾችና ከየቀዬዎቻቸው የሚፈናቀሉ ዜጎች ጉዳይ በየጊዜው የመነጋገሪያ ወይንም የመወያያ ርዕስ መሆኑ ብዙም ፋይዳ እንደሌለው የጠቆሙት የህብረቱ ኮሚሽን ሊቀመንበር ሙሳ መሐመድ ነበሩ። በሳቸው አባባል የጉባኤው ውይይት ያተኮረው ችግሩን ከምንጩ እንዴት ማድረግ ይቻላል በሚለው ላይ ነበረ። በዚሁ መሰረት የአፍሪካን የስደተኞች ችግር ለመፍታት የሚሰራ የአፍሪካ የስደተኞች ጉዳይ ድርጅትን ወይንም አፍሪካን ማይግሬሽን ኦብዘርቫቶሪ በሞሮኮ ማራኬሽ ለማቋቋም ተወስኗል። የሥራውንም ሂደትና ተግባራዊነቱን ለመከታተል የተለያዩ እርምጃዎችን ለመውሰድ ከስምምነት ተደርሷል። ጉባኤው በአፍሪካ ሀገሮች መካከል የነጻ ንግድ ቀጠናዎችን መፍጠር፣ በህብረቱ ተቋማት ለውጥ፣ በአህጉሪቱ ሰላምና ጸጥታ ሁኔታዎች ላይና ሽብርተኝነትን ከአህጉሪቱ ለማጥፋት እና በመሳሰሉት ጉዳዮች ላይ የተለያዩ ውሳኔዎችን አስተላልፈዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አሁንም በዚሁ በአብይ ርዕስ ጋር ተጓዳኝ የሆነ ዜና አለ። ከተለያዩ አገሮች ተሰደው ለመጡ ተፈናቃዮች የሚሰጡት ድጋፍ ለጋስነትን የሚያንጸባርቅ ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የአፍሪካ አገሮችን አወደሱ። ቀያቸውን ጥለው ለተሰደዱ ሚሊዮኖች ቀጣይ ዕጣ ሁነኛ መላ የማበጀቱ ሥራ ግን አሁንም ሩቅ ነው ብለዋል ዋና ጸሐፊው። ዋና ጸሐፊ አንቶኒዮ ጉተረሽ ከአሜሪካ ድምፅ ጋር ያደረጉትን ቃለ ምልልስ ተንተርሳ ሳሌም ሶሎሞን ያጠናቀረችውን ሌሎች በርዕሱ ዙሪያ የተጠናከሩ ዘገባዎችንም ጨምቆ አሉላ ከበደ ተከታዩን አቅርቧል።
ጃሽዋ በለጠ ወደ ሰሜን አፍሪካዊቱ ሊቢያ የገባው
የተሻለ ህይወት ፍለጋ ወደ አውሮፓ ለመዝለቅ በታለመ ጉዞ ትሪፖሊን መሸጋገሪያው ለማድረግ ነበር። ይሁንና በተመሳሳይ መንገድ ከተለያዩ አፍሪካ ሀገሮች ፈልሰው ከሊቢያ እንደሚገቡ ሌሎች በሺዎች የሚቆጠሩ ስደተኞች ሁሉ ጃሽዋም ቀዩን ጥሎ ሲነሳ ተስፋ እንዳደረገው ግን ካለመበት ለመድረስ አልቻለም። መውጫ መንገድ አጥቶ እዚያው መሰንበት እጣው ለሆነው ጃሽዋ ትሪፖሊ የሚገኘውን የመንግስታቱን ድርጅት የስደተኞች መጠለያ ካምፕ አዲሱ መኖሪያው ለማድረግም ተገደደ። እርግጥ መውጫ በማጣት መሸጋገሪያ ሊያደርጉበት ካሰቡበት ስፍራ ተጠምዶ መሰንበትን መሰሉ ክፉ አጋጣሚ የብዙዎቹ ስደተኞች እጣ ነው። ሊቢያን ተሻግረው ወደ አውሮፓ በያዙት ጉዞ የተሳፈሩባት ጀልባ በማዕበል ተመታ ስትንገላታ አሊያም እንደ ነገሩ የተሰራችውና ከአቅሟ በላይ ታጭቀው የተጫኑባት ጀልባ ተገልብጣ በሊቢያ የባህር ጠባቂዎች ነፍሳቸው ሲተርፍ ወደ መጡበት እንዲመለሱ ሲደረግና ሊቢያ ውስጥ ከሚገኙ በስር የማቆያ ማዕከሎች ባንዱ ከተወረወሩ አሊያም በአንጋቾች መካከል በሚካሄደው ውጊያ ተጠምደው መተላለፊያ ሲዘጋባቸው ወይም ከሕገ ወጥ አሸጋጋሪዎች እጅ ሲወድቁ መጨረሻው ያው የተለመደ ክፉ ዕጣ ነው። ከወዳጅ ዘመድ መገናኘት ከማይችሉበት ለደህንነታቸው ዋስትና በሌለውና መሄጃው ባልታወቀ ሁኔታ ውስጥ ላልታወቀ ጊዜ ለመቆየት መገደድ
ፕሮብለም አለና እና መጥና ወላሃንቲ ተገብረና ሀገዝሙን ገለ አይነበረን ወአሉ ኹዳሙን አይነበረናን ማለት
የምንለብሰው እንኳን የለንም። ወዲህ ከመጣን ረጅም ጊዜ ቢሆንም እንደ ተራቆትን ነን።
የሊቢያ ባህር ጠባቂዎች ካመጡት በኋላ ጃሽዋ ለስድስት ቀናት በስር የማቆያ ማዕከሎች ውስጥ ቆይቷል። ከዚያም በአካባቢው ውጊያ በመቀስቀሱ ወደ ምዕራባዊ ሊቢያ አይን ዛራ ተወሰደ። ጃሽዋና አብረውት የቆዩት ሌሎች ስደተኞች ታዲያ የተባበሩት መንግስታት የስደተኞች ጉዳይ ድርጅት ጣልቃ ገብቶ ወደ ትሪፖሊ እስኪመልሳቸው ድረስም ያለ ምግብና ውሃ አቅርቦት ለበርካታ ቀናት ለመቆየት ተገደዋል። ይህ ሁሉ እንግልት ቢገጥመውም ጃሽዋ አብረውት የነበሩ ብዙዎች ከገጠማቸው እገታ ከተፈጸመባቸው የስቃይ ድርጊትና ነፍሳቸውን ለመታደግ የቻሉትን ሁሉ ከሚያደርጉ በውጭ አገር ከሚኖሩ ዘመድ አዝማዶቻቸው ዘንድ የድረሱልን ጥሪ እንዲያሰሙና ጠቀም ያለ ገንዘብም እንዲሰበስቡ በየዕለቱ እጅግ የከፋ ድብደባና ሌሎች የስቃይ ድርጊቶች ከተፈጸሙባቸው ብዙዎች አንጻር ሲታይ ግን እንደ እድለኛ ሊቆጠር ይችላል። ዘላቂ መፍትሄ ፍለጋው አሁንም ቀጥሏል። እንደ ተባበሩት መንግስታት ድርጅት ግምትም በአሁኑ ወቅት ከመኖሪያ ቀዬው ተፈናቅለው የሚገኘው ህዝብ ቁጥር ከ68 ሚሊዮን ይልቃል። በዓለም ዙሪያ ተበትኖ ከሚገኘው ተፈናቃይም አብዛኛው አፍሪካዊ ሲሆን የሚበልጠውን ስደተኛ ተቀባይ አስተናጋጅቱም አህጉር አፍሪካ ናት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ለአሜሪካ ድምጽ በሰጡት ቃል የፈታኝነቱን ያህል አበረታች ነው ያሉትን ይህን የአፍሪካ ፍቃደኝነት አወድሰዋል።
The migrants coming from Africa to Europe or to other parts of the world, the majority of the African migrants go to other African countries.
አፍሪካውያን ስደተኞችና ከተለያዩ የአህጉሪቱ አካባቢዎች ፈልሰው ወደ አውሮፓ የመጡ ወገኖች የፈለሱበት አገር ሌላ አፍሪካዊ አገር ሲሆን በቀላሉና ፈጥነው ከአገሬው ህዝብ ጋር የሚዋሃዱበት እድል ይፈጠራል። በአንጻሩ ግን በአውሮፓና በሌሎች ሀገሮች ውስጥ ወደሚገኙ ሀገሮች በሚፈልሱበት ወቅት ከሚጠብቃቸው መጤጠል አዝማሚያ የተሻለ ሁኔታ ነው የሚገጥማቸው።
የአፍሪካ ሀገሮች በስደት ድንበራቸውን ዘልቀው ለሚገቡ ወገኖች ለሚያሳዩት ለጋስነት የተመላ ምግባር አክብሮት ልንቸር ይገባል ያሉት ጉቴሬሽ የአፍሪካ ሀገሮች በሙሉ አንዳቸው ከሌላቸው ሳይለዩ ከቀያቸው መፈናቀል የተገደዱና መሳደድ የበዛባቸውን አሊያም ግጭቶችን በመሸሽ መጠጊያና ከለላ ፈልገው የሚመጡ ስደተኞችን ለመቀበል ድንበራቸውን ክፍት አድርገዋል። ይሁን እንጂ ቀያቸውን ጥለው ለተሰደዱት ሚሊዮኖች ቀጣይ ዕጣ ሁነኛ መላ ማበጀቱ ግን ገና ሩቅ ነው ብለዋል ዋና ጸሐፊው። ዓለም ስደትና ፍልሰትን ተከትለው የሚመጡ መከራዎችን በአጥጋቢ መልኩ ለመቀነስ የመንግሥታቱ ድርጅት አገሮች የየበኩላቸውን ድርሻ ቢያበረክቱ ሁሉን አቀፍ የሆነ ድጋፍ መስጠት የሚያስችል መርሃ ግብር ቢጸድቅም ተፈጻሚነቱ ግን ዛሬም አስገዳጅ የሕግ ማዕቀፍ የለውም። በዚህም የተነሳ የተሻለ መርዳት የሚችሉ የበለጸጉ አገሮች ያቅማቸውን ያህል ድጋፍ ያለማድረጋቸው የሚያሳስባቸው መሆኑን ነው ዋና ጸሐፊው የገለጡት። በሌሎች አገሮችም በተለይ ደግሞ ባለጸጋ አገሮች ዘወትር በአፍሪቃ የማየውን የመሰለ ያቅማቸውን ያህል ከፍ ያለ ልግስና ሲያሳዩ መመልከት እሻለሁ ብለዋል ጉቴሬሽ። የችግሩ መጥናት ዋና ጸሐፊው የሚመኙትን አይነት ሁሉን አቀፍ እገዛ መፈለጉ ግን አያጠያይቅም። ብዙ ተሻሚ ፍላጎቶች ባሉበት ዓለም ይሳካ ይሆን የሚለው ጥያቄ አሁንም ትኩስ ነው።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። በስደትና በፍልሰት ጉዳዮች ላይ ያተኮሩ ስፋት ያላቸው ርዕሰ ጉዳዮች የተንጸባረቁበት ነበር የመጨረሻውን ዘገባ ያቀረበልን አሉላን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረ ግጭት አሁንም እንደቀጠለ መሆኑን የአካባቢው ነዋሪዎች ይናገራሉ። ጥቃቱን እያደረሱ ያሉት በቅማንት የማንነት ኮሚቴ አባላት የሚመሩ የታጠቁ ጸጉረ ልውጥ ሰዎች ናቸው ይላሉ ከአማራ ወገንን የሚሉ። በሌላ በኩል ከቅማንት ወገንን ያሉት ደግሞ ሀገር የምትመራው በሽምግልና ሳይሆን በሕግ ነው፣ የሦስቱ ቀበሌዎች ጥያቄ ካልተመለሰ በአካባቢው መረጋጋት አይኖርም እያሉ ናቸው። አስቴር ምስጋናው ከባህር ዳር ተጨማሪ ይዛለች።
ከሰሞኑ በማዕከላዊ ጎንደር ዞን በተለይ በደንቢያና ጭልጋ አካባቢዎች በማንነት ላይ ያተኮሩ ግጭቶች በመከሰታቸው የአንድ ሰው ሕይወት አልፏል። በሺዎቹ የሚቆጠሩ ቤቶች ተቃጥለዋል። ከምዕራብም ሆነ ከማዕከላዊ ጎንደር ዞኖች ከ45,000 በላይ ዜጎች ተፈናቅለዋል። አሁንም ግጭቱ እንዳልቆመ ከቅማንትም ሆነ ከአማራ ወገን የሆኑ የአካባቢው ነዋሪዎች ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል።
መንግስት አንድ መፍትሄ ያርግልናል። እንደው አንድ አማራጭ ያለቀ ሰው ጨርሶ ቦታ ለቆ ነው ያለን ሆና ቦታ ላይ አየለም። ያሁን
ማህበረሰቡ ስብሎ ወደ ውድ የምትባለው አካባቢ ሀብት ንብረት ሚሉ ሸሽቷል። ብዙ ሰው ቆስሏል፣ ብዙ ሰው ሞቷል።
ከአማራ ወገን የሆኑት አቶ ምስጋናው በጭልጋ ወረዳ የሰቀልት ቀበሌ ነዋሪ እንደተናገሩት ግጭቱን እያካሄዱት ያሉት በቅማንት ኮሚቴ አባል እየተመሩ ያሉ መለዩ የለበሱ ወዘ ልውጥ የሆኑ ሰዎች ናቸው ጥቃቱን እየፈጸሙብን ያሉት ይላሉ።
አንደኛ ከባህር የሚታወቁ ሰዎች ዋና ሆነዋል፣ እነሱ ናቸው። አሁንም እየመጡ በሚያውቁት ሁሉን ነገር የሚፈጥማሉ እነሱ ናቸው። ሁለተኛ ደግሞ ከሀገር እስከ ሀገር ከለውጦ የመጣ ሰው ነው። አሁን እንዲያርጉ የሚጨፈጭፈና አለ ካሉት የእነዚህ መሪ ይሆናሉ። እነሱ ያው በሚያውቁት እያገቡ የሚያስቃጥሉ ሰው የሚያስገድሉ እነሱ ናቸው። ከዚህ ላይ ከኛ ከቦታው ላይ ማለት ያሉ ሰዎች ከውጭ ያሉ ሰዎች
እነማን ናቸው? እነዛን ታውቋቸዋላችሁ?
ይታወቃሉ። ብዙ ሰው ነው ያለ የሚታወቁ ሰው ያሉ አሁን እዚህ ውስጥ ያሉ
ምንድን ናቸው?
መጀመሪያ ጊዜ ሊቀመንበር ፕሮግራንቶች ማለት ከግሉ ላይ ማለት ነው። አሁን ብዙ ነገር እያስደረሰ ያለ እሱ ነው። አሁንም ሰው ይመጣሉ የሚመጡ ያሉ እነሱ ናቸው። የሚጨርሰው እነሱ እየመሩ ማለት ነው።
አሁን በቅማንት ስም የተደራጀው ኮሚቴ ነው መንገድም መስመርም እየመራ አካባቢው በጸጉረ ልውጥ ሰው እያስጠቃ ያለ እያሉኝ ነው።
ከቅማንት ወገን የሆኑትና የጭልጋ ከተማ ነዋሪ የሆኑት አቶ ማስረሻ አለሙ በበኩላቸው ችግሩን እየፈጠሩ ያሉት የክልሉ የመንግስት አመራሮች ናቸው። እኛ ህገ መንግስታዊ መብታችንን ተጠቅመን የጠየቅነውን የሶስቱ ቀበሌ ይሰጠን ጥያቄ ሊመልሱልን አልቻሉምና የቅማንት ኮሚቴዎችም ቢሆኑ ተባረው ጫካ ነው ያሉት ይላሉ።
የክልል ባለስልጣን ነው። ቅማንትና አማራ አልተጣላም። አባት ቅማንት ነው፣ እናት አማራ ነው። አልተጣላንም። ምን ይታያይቃል? እንዴት ሆነ የሚባለው? ሁሉም ማህበረሰብ ችግር የለም። ያልተወለደ ያልተጋባ ምናምን የለም። የቅማንት ኮሚቴ የሚባለው አብዛኛው እየተሳደደ ስለሆነ ጫካ ነው ሰብሰ ነው። ከቅማንት ጎን ሆኖ ጊዜ የሚያጠቃ ከፊቶች አሁን አሜት አለ። የቅማንት ህዝብ የህዋት ያላጭ ነው።
ከቅማንት ኮሚቴ አባላት መካከል አቶ ሙሉ ጌታ እሸቱ በበኩላቸው ሀገር በሽምግልና ሳይሆን በህግና ስርዓት ነው መመራት ያለበት። የሶስቱ ቀበሌዎች ጥያቄ በህግ አግባብ ምላሽ ካልተገኘ አካባቢው ሊረጋጋ አይችልም ይላሉ።
በፍላጎት መሰረት የክልሉ መንግስት ይህንን ማሸናገል ስለማይፈልግ ጣና እየፈጠረ በቃ ሁሉ ጊዜ ይቅር በሽምግልና ሄደ ሀገር ሊመራ ነው ማለት ነው። ይህ በፍጹም ሊሆን የማይችል የማይሆን ነገርም ስለሆነ ሊሆን የሚችለው ለሀገሪቱ የአካባቢ ሰላምን ሊረጋጋ የሚችለው የእነዚህ ሶስት ቀበሌዎች ጉዳይ በህግና በስርዓት ብቻ መዳኘት ይቻል ብቻ ነው።
የሶስቱ ቀበሌዎችን ጉዳይ በተመለከተ የክልሉ የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ የቅማንት የማንነት ኮሚቴ አባላት የሚጠይቋቸው ሶስቱ ቀበሌዎች ህወሀት ወታደራዊ ስልጠና ሲሰጥባቸው የቆዩ እንደሆኑ ደርሼባቸዋለሁ ማለታቸው ይታወሳል። ከዚህ ጋርና ሌሎች ተያያዥ ጉዳዮችን በተመለከተ የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ለማነጋገር በተደጋጋሚ ያደረግኩት የስልክ ሙከራ አልተሳካም። ያም ሆነ ይህ በአካባቢው ያለው ውጥረት ከጊዜ ወደ ጊዜ እያየለ ነው። ትላንት በድንበር አካባቢ የነበረው ግጭት ዛሬ መሀል ከተማ ደርሷል። የክልሉ መንግስት የዜጎችን ደህንነት ለመጠበቅ ምንስ እየሰራ ይሆን የሚለውን ጥያቄ አቶ አሰማኸኝ አስረስ በቅርቡ በሰጡት ጋዜጣዊ መግለጫ ይህንን ተናግረዋል።
አጠቃላይ የጸጥታ ኃይሎች
የደህንነት ተቋሞቻችን፣ የፖሊስ ተቋሞቻችን እዛ አካባቢ ነው ስራ እየሰሩ ያሉት። በቂ የሰው ኃይል ለመመደብ ተሞክሯል። ስለዚህ የሽምቅ አይነት ስራ ነው እየተሰራ ያለው። ቀን ቀን ሰላማዊ ይመስላል። ስለዚህ ህዝብን እንደ ጫካ በመጠቀም ወንጀለኞች ራሳቸው ህዝቡ መሀል ሆነው ነው እየረበሹ ያሉት። ከመንግስት አቅም ውጭ ግን አይደለም አካባቢው።
አቶ አሰማኛ የይዞ ችግሩ ስር እየሰደደ በመምጣቱ የፌዴራል መንግስት ጣልቃ እንዲገባ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:30 ነው አዲስ አበባ ላይ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ነው እያደመጣችሁ ያላችሁት። እንዲሁም ከሰኞ እስከ አርብ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንደዚሁም በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለ ነው አዲሱ አበበና ሰሎሞን አባተ፣ እንደዚሁም ቴክኒሻኗ ብርሃን ኃይሉ፣ ፕሮዲውሰሯ ብርሃን ኃይሉ፣ ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የፕሮዲውሰሯ የሙዚቃ ግብዣ ይከተላል። ጀሚላ
Ya Jamila, Jamila, Ya 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 Jamila, Allah is who knows. Come to mama, as a guy, mode a day. Come to mama, any what are a wish. Come to mama, the good argon and day. Come to mama, I ask us to bring him. Come to mama, you want for a snicker. Come to mama, you chant it to me. Come to mama, you go up on a burger.
የመሐመድ አማንን ጀሚላን የሰማችሁት። የጋበዘችንን ፕሮዲውሰሯን ብርሃን ኃይሉን አመሰግናለሁኝ። አሁን ከምሽቱ 3:33 ሆኗል። የሰዓቱን ዋና ዋና የዓለም ዜና ጥራጥር አድርጌ ያቀርባሉ። ታንዛኒያ እስር ቤት ያሉ ከ1900 በላይ ኢትዮጵያውያን ፍልሰተኞች በቅርቡ እንደሚለቀቁ በታንዛኒያ የኢትዮጵያ አምባሳደር ዮናስ ዮሴፍ አስታወቁ። የአፍሪካ ህብረት 32ኛ የመሪዎች ጉባኤ ስደትን ከምንጩ ለማድረግ ተስማምቷል። ስደትና መፈናቀል የአፍሪካ ሀገሮች አበይትና ዋና ከሚባሉ ችግሮች አንዱ ተብሏል። ከተለያዩ ሀገሮች ተሰደው ለወጡ ተፈናቃዮች የሚሰጡት ድጋፍ ለጋስነት የሚንጸባረቅበት ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ የአፍሪካ ሀገሮችን አወድሰዋል። በማዕከላዊ ጎንደር ዞን በተለይ በምስራቅ ደንቢያና ጭልጋ አካባቢ ካለፈው ሳምንት ጀምሮ በማንነት ላይ ያተኮረው ግጭት አሁንም እንደቀጠለ መሆኑን ነዋሪዎች ተናግረዋል። የድርጅታቸው ታጣቂዎች በሰላም ከህዝብ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቀረቡ። በምዕራቡ ወለጋ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። የሰዎችን መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሽኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። በዚህ ላይ ዘግየት ብለን ዘገባ ይኖረናል። በደቡብ ሱዳን ኢኳቶሪያ ክፍለ ግዛት እየተባባሰ የመጣው ሁከት 8000 ሰዎችን አፈናቅሏል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ሀገሮች ወታደራዊ ህብረት ለሩሲያ የሚሳይል ጥቃት አጸፋዊ እርምጃ እንደሚወስዱ ዋና ጸሐፊው የንስ ሽቶልተንበርግ አስታውቀዋል። የሰዓቱ ዋና ዋና የዓለም ዜና ይኸው ነበር። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው።
ቀደም ሲል እንደገለጽነው በምዕራብ ወለጋ ውስጥ የቤተሰቦቻችን አባላት ታስረዋል፣ ፍርድ ቤትም አልቀረቡም የሚሉ ሰዎች አቤቱታ እያሰሙ ነው። በሌላ በኩል ቪኦኤ ያነጋገራቸው የኦሮሞ ፌዴራሊስት ኮንግረስ አባል ነኝ ያሉ ግለሰብ በቁጥጥር ስር ከዋሉት መካከል በፖለቲካ ፓርቲ አባልነታቸውም የታሰሩ አሉ ብለዋል። የሰዎችም መያዝ ያልካደው የምዕራብ ወለጋ ማዘዣ ማዕከል ሰዎቹ የታሰሩት በፖለቲካ አመለካከታቸው ሳይሆን በአቶ ዳውድ ኢብሳ የሚመራውን ኦነግ ሺኔን በትጥቅ ለማጠናከር በመሞከራቸው ነው ብሏል። ናኮር መልካ ዝርዝሩን ልኮልናል።
ምዕራብ ወለጋ ውስጥ ጊምቢ አካባቢ እስካሁን ከ120 በላይ ሰዎች መታሰራቸውን የኦሮሞ ፌዴራሊስት ኮንግረስ አባል መሆናቸውን የገለጹት አቶ ነጻነት ዱጉማ ነኝ ያሉ የአካባቢው ነዋሪ ነግረውኛል። በሌላ በኩል ደግሞ ልጃቸው መምህር መልካሙ ታሪኩ ከተያዘ ሳምንት እንዳለፈውና የተያዘበትንም ምክንያት እንደማያውቁ የጊምቢ ከተማ 03 ቀበሌ ነዋሪ መሆናቸውን የገለጹት አቶ ታሪኩ አሞሳ ነግረውኛል።
ቤተ መንግስት መሆናታቸው ይረጋ ዋይዛ ቀበቴ ቀቡሳ ቤተ መንግስት።
ይህ በእንዲህ እንዳለ መምህር መልካሙ የኦሮሞ ፌዴራሊስት ኮንግረስ ፓርቲ የዞኑ አመራር ኮሚቴ አባል መሆናቸውን እንደሚያውቁ እርሳቸውም የኦፌኮ አባል መሆናቸውን የጠቆሙት አቶ ነጻነት ዱጉማ ገልጸዋል። የታሰሩት ሰዎች ከተያዙ ሳምንት ቢያልፋቸውም እስካሁን ዳኛ ፊት አለመቅረባቸውንም አቶ ነጻነት ተናግረዋል።
አሁን ጓደኛዬን ለማየት እኔ ወደ ቤተ መንግስቱ ሂጄ ነበር። መልካሙ ታሪኩ ይባላል። አሁን እሱ ለማየት ሲሄድ ብዙ ሰዎች ነው እዛ ታስሮ ያሉት። ከ120 በላይ ታስሯል።
እነዚህ ሰዎች ሲታሰሩ እንደ ምክንያትነት የቀረበ ነገር ምንድን ነው? ፍርድ ቤት ቀርበዋል ወይ?
ፍርድ ቤትም አላቀረቡትም። እናንተ ኦኔጎች ናቸው ይባላል። በግል ቂምም ኦኔግ ይባላል። ግን ኦኔግ ተብሎ የተያዘውና አሁን ኦኔግ ማለት ብቻም አይደለም፣ ኦዲፒ ይይዛሉ፣ ካፋውን ይይዛሉ።
ወይዘሮ አለምነሽ ፍሪሳ ባሉ የጊምቢ ከተማ ነዋሪ ደግሞ ባለቤቴ አቶ አበበ ዲንቃ ባልሰራው ወንጀል ተይዞ ከታሰረ 12 ቀናት አልፏል ብለውኛል። ባለቤታቸው በማዘዣ ማዕከሉ ጥቃት ተፈጽሞባቸው መጎዳታቸውንም አክለው ተናግረዋል። ወይዘሮ አለምነሽ
ከበራፉ ላይ ወስደው ወደ ካምባቸው አስገብተው ባለቤቴም በመምታት በማሰቃየት አንድ ሳምንት ካምባቸው ካስገቡ በኋላ አሁን ደግሞ ወደ ታች ወስደው ወደ ቤተ መንግስት ነው ያለው። የሚጠየቀውን ነገር ተጠይቆ በሽተኛ ሰው እንደዚህ ያለ አንድ ማሰቃየት ያለ አንድ ጥያቄ ባለቤቴ ያጠፋውን ነገር ተጠይቆ በህግ እንዲለቀቅልኝ ነው እኔ የምፈልገው።
የታሰሩ ሰዎች መኖራቸውን ያልካዱት የምዕራብ ወለጋ ዞን ማዘዣ ማዕከል አስተባባሪ አቶ ደጀኔ ገብረ ማርያም በዞኑ ውስጥ የተያዘውን ሰው ትክክለኛ ቁጥር ግን ሊነግሩኝ አልቻሉም። በቁጥጥራቸው ስር ከሚገኙት ሰዎች መካከል የመንግስት መስሪያ ቤቶች ኃላፊዎች እንዲሁም በአባገዳነት የሚጠሩ ሰዎች እንዳሉበትም ለቪኦኤ ገልጸዋል።
በትክክል የተወሰኑ ተጠርጣሪዎች አሉ። እነዚህ የተጠረጠሩበት ወንጀል ሲታይ አብዛኞቹ የራሳችን የመንግስት መዋቅር አካላትም ያሉበት ሁኔታ ነው ያለው። አንዱ እንደተነሳውም የዞኑ አስተዳደርና ጸጥታ ኃላፊ የነበረ ሰው ነው። ይሄ ሰውም ቁጥጥር ስር የዋለ ወይም ደግሞ ተጠርጥሮ የተያዘው ምድብተኛ የመንግስት ተሿሚ ሆኖ ይሰራ በነበረበት ጊዜ ሕግና ስርዓት ከሚፈቅድ ውጪ ለማይገባና ትጥቁ ለታለመለት ዓላማ እንዳይውል አድርጎ ትጥቅ አውጥቶ እንዲታጠቁ ያደረገበት ሁኔታ ስለነበረ በቂ ማስረጃዎች ስለቀረቡና ይሄ ደግሞ በሕግ አግባብ አንድ ሰው ወንጀል ሰርቷል የሚባለው በሕግ ሲረጋገጥበት በመሆኑ በዛ በተጠርጣሪነት የተያዙበት ሁኔታ ነው። ሌላው የአባገዳ የሚባሉት የተያዙ አሉ። እነዚህም የድርጅት አባልነታቸው ወይም የማንም ድርጅት አባል መሆናቸውን እኛ አናቅም። ነገር ግን የኦነግ ሸኔ ዋና አስተባባሪ፣ ዋና ሰሪ ፈጣሪ ሆነው ውሳኔ ሲሰጡ የነበሩ ናቸው። ህዝቡ በአደባባይ በመድረክ ነው ያጋለጣቸው በህዝቡ ውይይት።
የተያዙ ሰዎች ከ48 ሰዓት ባልበለጠ ጊዜ ፍርድ ቤት መቅረብ እንዳለባቸው በህገ መንግስቱ የተደነገገ ሆኖ ሳለ በቁጥጥራቸው ስር ያሉ ሰዎች ከአንድ ሳምንት በላይ ለሚሆን ጊዜ ለምን ዳኛ ፊት እንዳልቀረቡ አቶ ደጀኔን ጠይቄ ነበር። እሳቸውም የተያዙትን ሰዎች በ48 ሰዓት ፍርድ ቤት ለማቅረብ ባለፉት ጥቂት ወራት በአካባቢው በነበረው ችግር ፖሊስ፣ አቃቤ ህግና ፍርድ ቤቶች ሙሉ በሙሉ ፈርሰዋል ብለውኛል። የታሳሪዎች አያያዝን በተመለከተ ቤተሰብ በነጻ ይጠይቃል፣ ድብደባም የለም፣ የህግ ባለሙያ እንዳያናግር ክልከላም አልተደረገም፣ ተጠርጣሪዎችን ለየብቻ ማሰርም የለም በማለት መልሰውልኛል። ሰዎቹ የተያዙበትን ምክንያት አቶ ደጀኔ ሲያብራሩ በጥፋትና በወንጀል አድራጎት እንጂ በፖለቲካ አመለካከቱ የታሰረ አንድም ሰው የለም ብለዋል። ይሁን እንጂ የታሰሩት የመንግስት ሰራተኞች በአቶ ዳውድ ኢብሳ የሚመራውን ኦነግ ሸኔን በትጥቅ በማጠናከር ተጠርጥረው መያዛቸውንና ምርመራ እየተደረገባቸው መሆኑን አመልክተዋል።
ሌሎች በመንግስት መስሪያ ቤት ውስጥ ያሉ የመንግስት ሰራተኞች ተብሎ ለተነሳውም የተወሰኑ አልፎ አልፎ ያሉ የመንግስት ሰራተኞች ከተለያየ ሴክተር አለ። እነዚህም ያለ አግባብ የመንግስትን በጀት ለታለመለት አላማ ትተው ከታለመለት አላማ ውጪ የመንግስት መዋቅር ያልሆነ ህጋዊ መሰረትና ህጋዊ ግንኙነት የእዝ ሰንሰለት ለሌለው ለሸኔ ኦነግ ማጠናከሪያ በሚል ቃለ ጉባኤ ይዘው ሰነድ ሰንደው ለስልጠና ለተለያየ ሎጂስቲክስ አገልግሎት የሚውል ወጪ ያደረጉ ሰራተኛውን ከደሞዙ ላይ ቆርጦ ገቢ እንዲያደርግ ያደረጉ መሆናቸውን ይህም በተመሳሳይ ከመንግስት ሰራተኞች ከተለያዩ የህብረተሰብ ክፍሎች ጋር በተደረጉ የውይይት መድረኮች እዛው መድረክ ላይ ይሄ ችግር ሲያደርሱ የነበሩ ናቸው ብሎ ያጋለጧቸው ናቸው ማለት ነው። ስለዚህ እነዚህ ቁጥጥር ስር ውለዋል።
የተያዙት ሰዎች ወደፊት የሚጠብቃቸው ምን እንደሆነም አቶ ደጀኔ እንዲህ ብለዋል።
በቀጠሮ ሰው እንዳይጉላላ እዚሁ መጣራት የሚገባቸው ተጣርቶ ቀለል ያለ ተግዛዝ ተሰጥቶት የሚለቀቅ ዋስ ጠርቶ የሚመለስ አጠር ያለ ታድሶ ማግኘት ያለበትና በወንጀል መልክ የሚጠረጠሩት እዚሁ ተጣርቶ ምንም መጉላላት ሳያስፈልግ መሄድ አለባቸው በማለት የዛን ያህል መንግስት ትኩረት ሰጥቶ የሚካሄድበት አግባብ ነው ያለው ማለት ነው።
ስለተያዙ ሰዎችም ሆነ ስለሚቀርቡት ውንጀላዎች ከኦነግ ሸኔ ምላሽ ለማግኘት የድርጅቱን የጉሚ ሸኔ አባል አቶ ሚካኤል ቦረንም ሆነ የድርጅቱን ቃል አቀባይ አቶ ቶሌራ አደባን ደጋግሜ በመደወል በስልክ ላገኛቸው ጥረት አድርጌ ነበር፣ ግን አልተሳካም። ለአሜሪካ ድምፅ ናኮር መልካ ከጊምቢ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች፣ ዛሬ ዘገባዎቻችን በዘጋቢዎቻችን ልክ ሆነዋል፣ ተጥረፍርፈዋል ማለት ነው። የንብረት ምዝገባ በወሎ
እንግዲህ እንዳልከው ዘጋቢዎች ዘገባዎቻችን በዘጋቢዎቻችን ልክ ሆነዋል። ይመዝገቡ እንዳትል ነው ዘገባዎቻችን። ለማንኛውም ወደ ደሴ ምዝገባ ታሪክ
እንላለን።
በደሴ ከተማ አስተዳደር እንዲሁም በደቡብ ወሎና ሰሜን ወሎ ዞኖች ለምዝበራ ተጋላጭ በሆኑ የሥራ መደቦች ላይ የተመደቡ የመንግሥት የሥራ ኃላፊዎችና ባለሙያዎች የሀብት ምዝገባ እያካሄዱ ነው። ምዝገባው ተግባራዊ ከሆነበት መጋቢት 2006 ዓ ም ጀምሮ ወደ 15,000 የሚጠጉ የመንግሥት ሠራተኞች የመጀመሪያና የዳግም ሀብት ምዝገባ አድርገዋል። በአማራ ብሔራዊ ክልላዊ መንግሥት ሀብትን ለማሳወቅና ለማስመዝገብ የወጣው አዋጅ አፈጻጸም ችግሮች አሉበት የሚሉ የመንግሥት ሠራተኞችን የጠቀሰው ሪፖርተራችን መስፍን አራጌ ተከታዩን ከደሴ ዘግቧል።
በክልሉ በተለያዩ አካባቢዎች ከ2006 መጋቢት ወር ጀምሮ የመንግስት ሰራተኞች የሀብት ምዝገባ ቢያካሄዱም በተለይ ምዝበራን ከመከላከልና ተጠያቂነትን ከማስፈን አንጻር ያደረገው አስተዋጽኦ እምብዛም ነው የሚሉ ድምፆች እየተሰሙ ነው። እንደነሱ አባባል የሀብት ምዝበራው እየተፈጸመ ያለው በከፍተኛ አመራሩ ሆኖ ሳለ በስፋትና በተደጋጋሚ ሀብት የሚያስመዘግበው በዝቅተኛ የስራ መደብ ላይ የሚገኘው ሰራተኛ ነው። የከፍተኛ አመራሩ ሀብት ምዝገባ ይፋ ለመሆኑን በማንሳትም ለምን የሚል ጥያቄ ያስከትላሉ።
ይሄ የሀብት ማስመዝገብ ከዛሬ 2 ዓመት በፊትም የተደረገ ነገር ነው እና መልካም የሚባል ነው። ሚዲያ ላይ በተለይ የምናያቸው ነገሮች እንግዲህ አገሪቱ ምን ያህል ደረጃ ላይ እንዳለች ሁላችንም እየታዘብን ነው። በቀን 3 ጊዜ በልቶ በማያድር ህዝብ መካከል እስከ አውሮፕላንም እስከ መርከብም የተያዘበት ሁኔታ ነው ያለውና ከዛ አንጻር ይሄንን ለማጣራት እየተሰራ ያለው ነገር ጥሩ ነው። እንደዚህ በጣም ዝቅተኛ የመንግስት ደሞዝ የሚያገኙ ላይ ብቻም ሳይሆን በተለይ ላይ ያሉት አመራሮች ላይ በደንብ ጠርቶ መምጣት አለበት። ያኛው ከተስተካከለ በኋላ ነው ታችኛውን መፈተሽ አለበት።
ይሄን ሐሳብ ወሎ ዩኒቨርሲቲ ስነ ምግባርና ጸረ ሙስና መኮንኑ አቶ ሱለይማን ሰይድ ይጋሩታል።
በሀገርም ደረጃ በዩኒቨርሲቲም ደረጃ ያሉት አመራሮች ሀብታቸው ማስመዝገብ እንጂ ለሰራተኛውም ይሁን እንደ ሀገር ይፋ የወጣ ነገር የለም።
በአማራ ክልል ጸረ ሙስናና ስነ ምግባር ኮሚሽን የደሴ ቅርንጫፍ ጽህፈት ቤት ኃላፊ አቶ አባተ ምርኩዜ ግን ቅርንጫፍ ጽህፈት ቤቱ በሚንቀሳቀስባቸው ደሴ ከተማ አስተዳደር፣ ደቡብ ወሎና ሰሜን ወሎ ዞኖች እንዲሁም ዋግ ህምራ ብሔረሰብ ዞን የሚገኙ አመራሮችና የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ ተደርጓል ባይ ናቸው።
ይሄ አንደኛ የተሿሚዎችን፣ ሁለተኛ የተመራጮችን፣ ሶስተኛ የመንግስት ሰራተኞችን እንግዲህ ለሙስና ወይም ለብልሹ አሰራር ተጋላጭ ሆኖ የስራ መደቦች ተብለው ተለይተው ምዝገባ እየተካሄደ ነው። እንግዲህ የከፍተኛ አመራሩ የሚካሄዳል፣ የዝቅተኛ አመራሩ የሚካሄዳል፣ የመካከለኛ አመራሩ የሚካሄዳል፣ የመንግስት ሰራተኞችም ይካሄዳል። አሁን እዚህ ላይ ልዩነት የለም።
አሁን በከፍተኛ አመራሩ ደረጃ እየተመዘገበ ነው ያስባሉ።
አዎ እንግዲህ አሁን እኛ ባንኖርም በክልል ደረጃ ያሉት ያንን ይሰራሉ። እንግዲህ በእኛ ከፍተኛ አመራር ብለን የምንይዛቸው የዞን አመራሮችን እና የከተማ አስተዳደር አመራሮችን ነው። እነዚህ ደግሞ እያስመዘገቡ ነው።
የሀብት ምዝገባው ህጋዊ ተጠያቂነትን የሚያሰፍን፣ ማንኛውም ግለሰብ የአመራሩን የሀብት መጠን ለማወቅ ጥያቄ ቢያቀርብ ምላሽ የሚያገኝበትን አሰራር የዘረጋ ነው የሚሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን የሆኑት አቶ ትእዛዙ እንግዳው ናቸው።
በአዋጁ ላይ በተገለጸው መሰረት ማንኛውም ግለሰብ ያንን ግለሰብ ሀብት ለማወቅ ከፈለገ የስጋ ዝምድና እስከሌለው ድረስ ለምን ለሌላ ተግባር እንዳይጠቀምበት በማመልከቻ ጠይቆ ወዲያው ይሰጠዋል ነው የሚለው።
ግለሰቦቹ መረጃ የሚያገኙበት መንገድ ግን ግልጽነት የጎደለው ስለሆነ አፈጻጸሙ ላይ ብዥታ ማስከተሉን አቶ ሱሌህማን ያነሳሉ። ከወሎ ዩኒቨርሲቲ
እንደ ሀገር የወጣው ህጉ ጥሩ ነው። አፈጻጸሙ የተወሰነ ቢሆን ክፍተት አለው፣ ግልጽ አይደለም እና ችግር አለ። ያስመዘገቡ ሰዎች በሚዲያ ይገለጻል። እንዳልኩ በሴክተሮች በኩል ነው ተገልጾ ዝርዝር ነው የሚሄደው። ወይ ህዝብ ወይም ህብረተሰብ ፈላጊ አካል የከሌ ሀብት ማወቅ እፈልጋለሁ ብሎ ሂዶ የመጠየቅ መብት አለው የለውም የሚለው ነገር እሱ በደንብ ግልጽነት የጎደለው ይመስለኛል።
በሌላ በኩል ሀብት ያከማቹ ግለሰቦች ንብረቱን በራሳቸው ሳይሆን በሌሎች ሰዎች ስም ስለሚያስቀምጡ የተጀመረው የሀብት ምዝገባና ይፋ የማድረግ እንቅስቃሴ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን ይገልጻሉ።
ሙስና ተባለ እንጂ የተደራጀ ሌብነት ነው እና ያን የተደራጀ ሌብነት እኔ ለምሳሌ በእኔ ፖዚሽን ላይ የሆነ ነገር ከሰራው ሀብቴን እንደነገርኩ ያለችኝ ነው የማስመዘግበው። ነገር ግን ወንድም ያለ እህት አለ ያጎት ልጅ አለ እና ከዘር ጋር ተያይዞ የሚሰራጩ ንብረቶችንና ሀብቶችን መሰብሰብ አስቸጋሪ ነው የሚሆነው።
መኮንኑ ከዚህ በተጨማሪ ከፍተኛ የመንግስት ባለስልጣናት ወደ ስልጣን ከመምጣታቸው በፊት ያላቸው ሀብት ተመዝግቦ ከታወቀ አፈጻጸሙን ሊያቀለው እንደሚችል መክረዋል።
ኃላፊዎች ከመሾማቸው በፊት ቢሆን ምዝገባው ጥሩ ነው። ከሹመቱን ካገኙ በኋላ ከሆነ ያስቸግራል። ሹመቱ ልክ ደብዳቤው እንደደረሰ ማግስት የተወሰነ እስከሚለማመዱ ድረስ ባህሪያቸው የተሻለ ጥሩ ነው የሚሆነው እና ፖዚሽን ላይ የቆዩ ሲሄዱ ትንሽ
ምዝገባው ግልጽነት የጎደላቸውን አሰራሮች አጥርቶና አደረጃጀቶችን አስተካክሎ ወደ ተግባር ካልገባ የሀብት ምዝገባው ብቻውን ፋይዳ ይኖረው ይሆን? በክልሉ ስነ ምግባርና ጸረ ሙስና ኮሚሽን የደሴ ቅርንጫፍ ኃላፊ
በመዝገቡ ብቻውን ፋይዳ የለውም። ፋይዳ የሚኖረው አንድ ሀብት አስመዝጋቢ በሁለት ዓመት ተኩል ምዝገባ ያካሄዳል። እሱን ምዝገባ ካካሄደ በኋላ ነው እንግዲህ እውነትም ይሄ ሀብት አለው የለውም፣ ያስመዘገበው ነገር ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ነገር ለማጣራት እንትን የሚባለው ከሁለት ጊዜ ምዝገባ በኋላ ነው። ይህንን እንግዲህ ምናልባት ያሉን ባለሙያተኞች የሀብት ምዝገባ ብቻ ነው። ይህን ደግሞ በየቦታው ተንቀሳቅሶ የሀብት ትክክለኛ ነው ወይስ አይደለም የሚለውን ነገር ደግሞ የሚሰራው ሌላ ባለሙያተኛ ነው። ይህም ባለሙያተኛ እንግዲህ ምናልባት ወደፊት መንግስት ከፈቀደና የሚያደራጀው ከሆነ ይሄ እስካሁን ድረስ ገና ነው።
በተነሱ ጥያቄዎችና አስተያየቶች ዙሪያ ከተደጋጋሚ ማባበል በኋላ ምላሽ ለመስጠት ቃል ገብተው የነበሩት የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት አቶ ዘላለም ብስቱ ስልካቸውን አጥፍተዋል። ኮሚሽነሩንም በጸሐፊያቸው በኩል ለማግኘት ጥረት ቢደረግም ስብሰባ ላይ ናቸው በሚል ምክንያት ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። የተከታዩ ዘገባ ርዕሳችን የኦነግ ታጣቂዎች ጉዳይ ነው መሆን ያለበት። የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባ ገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑ ታውቋል። ታጣቂዎቹን በመጪው ሳምንት ከየካቲት 12 እስከ የካቲት 14 ከዛሬ ሳምንት ማክሰኞ እስከ ሐሙስ ባሉት ሦስት ቀናት ማለት ነው በአባ ገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጿል። በዚህ ርዕሰ ጉዳይ ላይ ሪፖርተራችን ዘገባውን እያጠናቀረ ነው። በነገው ምሽት ይዘንላችሁ እንመለሳለን። አሁን ወደ ተከታዩ ዝግጅታችን እንለፍ። ሐኪሙን ይጠይቁ።
በእንግሊዝኛው ኮለን በመባል የሚታወቀው የደንዳኔ ወይም በትልቁ አንጀት ላይ የሚደርሰውን ካንሰር አስመልክቶ ከፕሮግራሙን ተከታታዮች በደረሱ ጥያቄዎች መነሻነት ሳምንት የተጀመረው ቅንብር ተከታይ ነው የምሽቱ ሐኪሙን ይጠይቁ ዝግጅት። ተጠያቂ ባለሙያው ዶክተር ከበደ ቤኛ በዩናይትድ ስቴትስ ሜዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ፣ ጠያቂ የፕሮግራሙ አዘጋጅ አሉላ ከበደ ባለፈው ሳምንት እልባት ካደረሱበት ይጀምራሉ።
ዶክተር ከበደ ቤኛ በድጋሚ ለጊዜው አመሰግናለሁ።
እኔም ይህን ኢንቪቴሽን ስላገኘሁ አመሰግናለሁ።
በቀደመው ፕሮግራማችን የኮሎን ካንሰርን ምንነት አስረድተው ምልክቶችንም ጀምር አድርገናል። መቼ ነው አንድ ሰው ሐኪም ማየት ያለበት፣ የሚያሳስበው መቼ ነው የሚለውን በዝርዝር አስረድተዋል። እስኪ ምልክቶቹን መለስ ብለን እናስታውስና አንድ ሰው የትኞቹን ምልክቶች ሲያይ የኮሎን ካንሰር ሊሆን ይችላል የሚለው ስጋት እንዲያድርበት፣ ሕክምናም ፈጥኖ እንዲያገኝ ይረዳዋል። የሚታወቁት ዋና ዋና ምልክቶቹ የትኞቹ ናቸው?
በመሰረቱ ዋና ዋና ምልክቶቹ ምንጊዜም ቢሆን በማንኛውም ጊዜ በተለይም እድሜያችን ከ40ና ከ50 ዓመት በላይ ከሆነ ደምና አይን እምብርት ተቀላቅሎ ሲወጣ ኮሎን ካንሰር ትክክለኛ ምልክት ሊሆን ይችላል። በተጨማሪም ደግሞ የሆድ ድርቀት ወይንም ተቅማጥ ወይም ሁለቱ ተቀያይረው ሲወጡ የኮሎን ካንሰር ምልክት ሊሆን ይችላል። ቆይቶም ሲሄድ ደግሞ አንዳንድ ጊዜ ደም ማነስ እንደሚኖርበት ጊዜ የአንጀት ካንሰር ምልክት ሊሆን ይችላል።
ይሄ ደም ማነሱ ብዙ ደም በመፍሰስ ሊከተል የሚችል ነው ወይስ ሌላ መንስኤ ያለው? በኮሎን ካንሰር ጊዜ የደም ማነሱም ሊታይ የሚችልበት
ብዙ ጊዜ በደም መፍሰስ ምክንያት ነው። ነገር ግን ደም የሚፈሰው ቀስ ቀስ እያለ ስለሆነ ሰዎች ደም በጣም ሲፈሳቸው ያን የሆኑ ደንግጠው ሊሄዱ ይችላሉ። ነገር ግን የአንጀት ካንሰር ብዙ ጊዜ ወይም ኮሎን ካንሰር ወይም ኮሎሬክታል ካንሰር የሚደማው በጣም ሳይታወቅ አንደኛ ከተቀላቀለ ተቀላቅሎ ስለሚሆን የደም ማነሱ በጣም ከቆየ በኋላ ማለትም የደም ማነስ ምልክቶች እስከጀመሩ በኋላ ሊታይ ይችላል እና ያም የአንጀት ካንሰር ምልክት ሊሆን ይችላል። እንደውም አንዳንድ ጊዜ በአማርኛው ምናልባት ቃላጣለት ይሆናል እንጂ አኒሚያ የደም ማነስ ለኮሎን ካንሰር ብሌሲንግ ኢን ዲስጋይዝ ነው የሚባለው። ምክንያቱም የደም ማነስ ያለበት ሰው በደም መፍሰስ ምክንያት የኮለን ካንሰር ከታወቀ ኮለን ካንሰሩ ከኮለን ሳይሰራጭ ማግኘት ስለሚቻል ነው።
አደጋ ውስጥ እንደ በረከት ሊታይ የሚችል መልካም አጋጣሚ ነው የሚሉ ፈጥኖ ለመረዳት ስለሚቻል
ልክ ነው።
ዶክተር ከበደ ሰዎች መጨነቅ መጠበብ ውስጥ ያለ ምክንያትም እንዳይገቡ የደም መፍሰስ ምልክት በኮለን ካንሰር ብቻ የሚታይ አለመሆኑን ሌሎች ምክንያቶችም ይህን ምልክት ሊያሳዩ መቻላቸውን አዛምደው ቢያስረዱን።
ልክ ነው። ደም ከሰገራ ጋር ሲቀላቀል ሁልጊዜ ኮለን ካንሰር ነው ማለት አይደለም። ነገር ግን መደንገጥ ሳይሆን ኮለን ካንሰር ነው ብሎ አስዩም ማድረጉ ይሻላል እንጂ ደም ከሰገራ ጋር ሲወጣ ኪንታሮስ ነው ብሎ ማሰቡ ከጥቅሙ ጉዳት ያመዝናል።
መዘናጋት ሊያመጣ ይችላል።
ስለዚህ ምን ጊዜም ቢሆን እኔ አሁን ካንሰር ስፔሻሊስት ነኝ፣ ሄማቶሎጂስት ነኝ፣ የደም ማነስ በኪንታሮት ነው ምክንያት ነው ብዬ ሳላስብ ፈጽሞ። ምክንያቱም ኪንታሮትን ማከምና ኮለን ካንሰር ማከም የተለያዩ ነገሮች ስለሆኑ፣ ለዚህ ነው ምን ጊዜም ከሰገራ ጋር የወጣ ደም በተለይ እድሜው ከአርባ ዓመት በላይ እድሜው ከሀምሳ ዓመት በላይ የሆነ ሰው ላይ ኮለን ካንሰር ተብሎ ነው የሚታሰብ ያለበት እንጂ ኪንታሮት ነው ወይንም የአንጀት መቁሰል ነው ብሎ ማሰቡ አደጋን ያበዛል።
መልካም ዶክተር ከበደ በዚህ ሂደት ውስጥ ያለፉ ለህመሙ የመጋለጥ እድል ይኖራቸው ወይንም ባካሄዷቸው የምርመራ አይነቶች አንዳንድ ግንዛቤ ለማግኘት የቻሉ ነገር ግን ግልጽ ያልሆነላቸውን ሰዎች ካንሰር የሚያመጡ ሴሎችና ካንሰር የማያመጡትን ይልቁንም ደግሞ በኮለን ካንሰር ጊዜ የሚታዩትን ሰዎች ምርመራ ሲያደርጉ ወደ ካንሰርነት ሊቀየሩ የሚችሉ እጢዎችን በሰውነት የማየት ሁኔታ በምርመራ ወቅት እንደ ዋና አመላካች ይነገራል ወይም ይገለጻልና እስኪ ያስረዱን። ምን አይነት ሁኔታ ሊቀየራቸው ይችላል ወደ ካንሰርነት እነኚህን ሴሎች?
ልክ ነው። በመሰረቱ የኮለን ካንሰር ምጫው ምልክት በደንብ አይታወቅም። ባለፈው ስለ ኮለን ካንሰር ስክሪኒንግ ስናወራ የተለያዩ የኮለን ካንሰር መኖር አለመኖሩ ማረጋገጫ መንገዶች አሉ። ደም ከስጋ ጋር ሲተቀላቀለ ሲሆን ወይንም ኮሎኖስኮፒ የሚባለው መሳሪያ በሆነ ወይም የተለያዩ አይነት መሳሪያዎች አሉ። እንደውም በቅርብ ጊዜም የካንሰር ሴልን ከሰገራ ውስጥ ለይቶ አውጥቶ ማወቅ እንደሚቻል እሱም በአሁኑ ጊዜ እንደውም ብዙ ሰዎች በተለይ የካንሰር ሪስካቸው ሎ የሆኑ ሰዎች ላይ ያ አይነት ቴስት ኮሎኖስኮፒ ከሚባለው ተመሳሳይ ሪዛልት ስላለው ብዙ ሰዎች እሱን እየመረጡ ነው። ይህንን ላወራ የፈለግኩት ምክንያት ባለፉት 2 ወይም 3 አስርተ ዓመታት የኮለን ካንሰር ኢንሲደንስ አሜሪካ ውስጥ ብዙ አልጨመረም። ከነገር ውስጥ ወይም እንደ ዌስተርን ኮንቲኔንት ኮሎኖስኮፒ የሚባለው ምርመራ ማንኛውም ሰው ከእድሜው ከ50 ዓመት በላይ ሲሆን ሪኮመንድ ይደረጋል። በዚያን በሚሰራበት ጊዜ ፖሊፕ የሚባል ልክ እንደ እጢ ወይም ከአንጀት ግድግዳ ወጣ ብለው የሚያድጉ ሴሎች አሉ። እነሱን ቆርጦ ማውጣት የፖሊፖቹ እየቆዩ ሲሄዱ ወደ ኮለን ካንሰር የመቀየር ቻንሳቸውን ይቀንሰዋል። ፖሊፕ ሁሉ ካንሰር ነው ማለት አይደለም። ነገር ግን አንዳንድ ፖሊፖች ለብዙ ጊዜ በአማርኛው ትክክለኛውን ስም ስላጣውለት ነው ፖሊፕ እየመጠቀመው።
እብጠቶች፣ እጢዎች
እጢዎች የሚያበጡ ነገር ከግድግዳው ላይ ተገንጥለው ልክ እንደ ፍሬ ነገር ይመስሉ እነሱን ሐኪሞች ኮሎኖስኮፒ የሚሰሩበት ጊዜ ቆርጠው ያወጣቸዋል። ያን ማውጣት የኮለን ካንሰር ሂደቱን ይገታዋል ተብሎ ይታሰባል። ነገር ግን ያ ያበጠው ነገር በሚወጣበት ጊዜ ፓቶሎጂስት የወጣውን እጢ በማይክሮስኮፕ የሚመረምሩ ሐኪሞች አሉ። ሂስቶሎጂ ነው የሚባለው። ይህ አይነት እጢ የኮለን ካንሰር ፕሪከርሰር ነው ወይንም አይደለም ብለው ይናገራሉ።
ኮለን ካንሰር ሊያመጣ ይችላል አያመጣም፣ ከዚያ በፊት የሚታይ ምልክት ነው አይደለም ብለው ያሉ
የሚታየው ፖሊፕ ትንሽ ቢቆይ ኖሮ ቶሎ ባይወጣ ኖሮ ወደ ካንሰር ይቀጥል ይችላል፣ ወይንም አንደኛ ደግሞ ቤናይን ይባል ነገር ለዝም ብሎ ለምሳሌ የሚያጥ ነገር ሊሆን ይችላል። ያ የሚታወቀው ነገርየው ተቆርጦ ከወጣ በኋላ ነው። ማንኛውም የአንጀት ስፔሻሊስት ኮሎኖስኮፒ ከሰራ በኋላ ያገኘውን ጢ በሙሉ ዝም ብሎ ነው የሚያወጣው፣ ምክንያቱም አንደር ዘ ማይክሮስኮፕ ነው የሚታየውና ከዛ በኋላ ያለው ልዩነቱ በሂስቶሎጂው መሰረት ሐኪሙ ለበሽተኛው ተጨማሪ ምርመራ ያስፈልግሃል ወይንም ዝም ብለህ ከአምስትና ከአስር ዓመት በኋላ መተህ እንደገና ኮሎኖስኮፒ ማድረግ ይገባሃል ብሎ ይመክረዋል። ማለትም ሁሌ ፖሊፕ ማለት ካንሰር ነው ማለት አይደለም። ይህንን ነው መናገር የሚፈልገው። ነገር ግን ማይክሮስኮፕ ከታየ በኋላ የሚመጣው ውጤት ለሐኪሙና ለበሽተኛው ምን ነገር አለበት?
የአምስት ዓመት እና የአስር ዓመት ጊዜ የተሰጥቶት ይህን ኮሎኖስኮፒ በመባል የሚታወቀውን ወደ ሆድ ዕቃ ገብቶ በጨረር አማካኝነት ከውስጥ የሚመለከተው መሳሪያ ተልኮ የሚጠናበት ሁኔታ ድጋሚ ሊደረግ እንደሚችል ገልጸዋል። ከላቦራቶሪ ምርመራ ውጤት በኋላ በእነኚህ አምስት ዓመት ጊዜ ውስጥ ግን አደጋ የመከሰቱ ካንሰር የለውም ለጊዜው፣ ወደፊት ግን ይመጣ ይሆን እንደሆን በአምስት ዓመት ውስጥ እኔ ብሎ ቀጠሮ ሲሰጥ ምን ያህል አደጋ የመከሰት እድል አለ ወይስ በዛ አምስት ዓመት ጊዜ ውስጥ የሚፈጠረው አደጋ በጣም አነስተኛ ነው በሚል ነው ይህ ውሳኔ የሚወሰደው?
ዶክተር ከበደ በኛ በዩናይትድ ስቴትስ ሚዮ ክሊኒክ የካንሰርና የስነ ደም ሕክምና ልዩ ባለሙያ ናቸው። በኮለን ካንሰር ምንነትና ሕክምና ዙሪያ በተጀመረ ቅንብር ሁለተኛውን ሐኪሙን የጠይቁ ፕሮግራም አለ አልጨረሱም። እኔም እያበቃ ሆነ። ያንተ ሰለሞን አለ?
እኔም አለኝ።
ቀጥል።
እኔ አለኝ አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። ክቡራትና ክቡራን፣ ደጃች ካሳ ኃይሉ፣ ቴዎድሮስ ዳግማዊ ተብለው፣ ደረስጌ ማርያም በተካሄደ ስርዓተ ንግስ በአቡነ ሰላማ ሳልሳዊ ተቀብተው ዘውድ ከደፉ ዛሬ ልክ 164 ዓመት ሆነ። የዛሬ 87 ዓመት አባቶቻችን በአርነት የተጸነሰ ሁሉም ሰው ሲፈጠር እኩል ነው ለሚለው አዋጅ የተሰጠ አዲስ መንግስት ወደዚህ አህጉር አመጡ። የዩናይትድ ስቴትስ 46ኛው ፕሬዚደንት አብርሃም ሊንከን ናቸው ይህንን ያሉት። በሕይወት ቢኖሩ ኖሮ ዛሬ ልክ 210 ዓመታቸውን ይደፍኑ ነበረ። ጊዜያችን አበቃ። ብዙ ነበረን። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በእኛ በኩል እስከ ምሽቱ 4 ሰዓት አብራችሁ ስለቆያችሁ እናመሰግናለን። አስተናጋጆቻችሁ እኔ አዲሱ አበበና
እኔም ሰሎሞን አባተ ነን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።